በአዋሽ ወንዝ መሙላት ምክንያት በተፈጠረው የጎርፍ አደጋ አፋር ክልል ውስጥ ለጉዳት የተጋለጠው ሰው ቁጥር 69000 መድረሱ ተገልጿል። የክልሉ የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ከፌደራሉ መንግስት ጋር በመተባበር ለተጎጂዎቹ ድጋፍ እያደረገ መሆኑን አስታውቋል። በአደጋው የሚፈናቀሉ ሰዎች ቁጥር መጨመር ለኮሮና ቫይረስ መስፋፋት እድል ሊሰጥ ይችላል የሚል ስጋት አሳድሯል። መስፍን አራጌ ዝርዝሩን ይዟል።
የጽፈት ቤቱ ኃላፊ መሐመድ ሁሴን ለአሜሪካ ድምጽ ሬዲዮ እንደገለጹት በአጎራባች ደጋማ አካባቢዎች የሚዘንበው ዝናብ መጠን ከፍተኛ መሆን ወደ አፋር የሚዘልቀውን የጎርፍ መጠን በአሳሳቢ ደረጃ እንዲጨምር አድርጎታል።
ጉዳቱ በጣም ከፍተኛ ምክንያቱም በአካባቢውም ሆነ ጀማሪ በአጎራባች ደጋማ አካባቢዎች ላይ የሚዘንበውን የዝናብ መጠን ጨምሯል። ስለዚህ ከፍተኛ የሆነ የጎርፍ ክስተት ተከስተዋል። ስለዚህ ጎርፍ አንደኛ በአዋሽ ግራና ቀኝ የሚገኙ ወረዳዎች ላይ ከፍተኛ ሆነዋል። ሌላ ተጨማሪ ደግሞ ድራሽ ጎርፍ ደግሞ ይከሰታል። ስለዚህ አጠቃላይ እስካሁን 67000 የሚሆን ማህበረሰቦች በዚህ ተጎድተዋል። ከዚህ ውስጥ ወደ 40000 የሚሆኑ ደግሞ ተፈናቅለዋል ማለት ነው።
የክልሉ መንግስት ከፌደራል መንግስት ጋር በመተባበር የተጎዱትን የመደገፍ በጎርፍ የተከበቡትን የማውጣት ስራ እየሰራ መሆኑንም አመልክተዋል።
እንደ ክልል መንግስት ደግሞ ይህንን ማህበረሰብን ለመርዳት ያው የተለያዩ ጥረት ከጅምሩ ጀምሮ ያው ሞከር ቆይተዋል። ግን ከክልል አቅም ከፍ ያለ በጣም ሰፊ ጉዳት ስለሆነ ፌደራል መንግስት ደግሞ ያው እርዳታ እንዲያደርግ ተጠይቆ እርዳታ እያቀረበ ያለበት ሁኔታ ነው ያለው። ሌላው ውሃ ስጋት ውስጥ ያሉ ማህበረሰቦችን ደግሞ በሄሊኮፕተር በመታገዝ ያንን ሰዎችን የማጓጓዝ ስራ እየተሰራ ይገኛል ማለት ነው።
የአዋሽን ወንዝ ዳርና ዳር ተከትለው በተቆረቆሩ አካባቢዎች ላይ ጉዳት የደረሰባቸው ሰዎች በአሳይታ፣ ዱብቲ፣ አፋምቦና ሚሊ አካባቢዎች በትምህርት ቤቶችና በተለያዩ መጠለያዎች ላይ እንዲሰፍሩ መደረጉን ለማወቅ ተችሏል።
4-5 ቀበሌዎች ነዋሪ ማህበረሰብ በሙሉ ውሃ ተከቧል። ስለዚህ አሁን ሰይጣ ከተማ ላይ ነው፣ በተለያዩ ትምህርት ቤቶች ላይ ነው ያለው። ሌላ ደግሞ አፋምቦ ላይ እንዲሁ በጣም የተፈናቀለ ማህበረሰብ አለ። ይሄ ላይ በጣም ጉዳቱ የከፋ ነው። ዱብቲም አለ። ስለዚህ ሚሊም እነዚህ በተለይ በታችና አዋሽ ተፋሽ ላይ ከፍተኛ ጉዳት ነው የደረሰው ማለት ይቻላል።
አንዳንድ የህብረተሰብ ክፍሎች እንደተናገሩት ከሆነ ከዚህ ቀደም ይሰጡ የነበሩ ቅድመ ማስጠንቀቂያዎች በተለይ አዋሽ ግድብን አስመልክተው ቀድሞ ባለመነገራቸውና ውሃው በመለቀቁ ጉዳት ደርሶብናል የሚሉ የህብረተሰብ ክፍሎች አሉና ለእነዚህ ሰዎች መልሶት ምንድን ነው?
አሁን የቅድመ ማስጠንቀቂያ መረጃ ወይም ስላልተሰጠ አይደለም። አንደኛ ማህበረሰቡ በግልጽ ለመናገር ያው እዛው አካባቢ ላይ ያሉ ማህበረሰቦች ከልምድም አንጻር ከተደጋጋሚ ከሚከሰትባቸው ችግር አንጻር ክረምት ከመጣ ችግርን በጣም መገመት ይቻላል። እኔ ማን ማለት ነው
ማስጠንቀቂያም ባይሰጥም ከነባሩ ተሞክሮ አንጻር
ከችግር ነው አይደል? እንደምን መማር የምገባን ከችግር ይታወቃል። በየክረምቱ ችግር እንደሚከሰት ማለት ነው። ሁለተኛ ደግሞ የብሔራዊ ሜትሮሎጂ ኤጀንሲ የክረምት ትንቢያ ወቅቱን ጠብቆ ሪሊዝ ወይም ይለቃል። ያንን ክፍልኛ ደግሞ ባለን መዋቅር እስከ ታች እስከ ቀበሌ እስከ ወረዳ ባለው መዋቅራችን ጊዜ ሳንፈጅ ያንን መልእክት እናደርሳለን። ማድረስ ብቻ ሳይሆን ተደጋጋሚ በተለያዩ ሚዲያ መጠቀም ክረምት ላይ የጎርፍን፣ የኮቪድን፣ የሌሎች አደጋ ስጋት ምንጭ የሆኑትን ማህበረሰብ የማንቃት መልእክት የማስተላለፍ በዛም የተለያዩ ሀሳቦችን ወይም መልእክቶች እናስተላልፋለን። ነገር ግን እዚህ ጋር ችግሩ ምንድን ነው? ማህበረሰቡ ችግር ከመድረሱ በፊት እርምጃ የመውሰድ ባህል እጅግ በጣም አነስተኛ ነው።
ከዚህም ቀደም በተደጋጋሚ በየአመቱ ከጎርፍ ጋር በተያያዘ እንዲህ አይነት ችግሮች ይከሰታሉ እና ይህንን ችግር በዘላቂነት ለመፍታት ተቀምጦ የነበረ አቅጣጫ አልነበረም?
አቅጣጫዎቹ ሁሉ ይቀመጣሉ። የተለያዩ ጊዜ ጥናት ይደረጋል። ጥናት ላይ የሚቀመጡ ዝክር ሀሳቦች ወይም ሪኮመንዴሽንስ ተለይቶ ዋል ቆይቷል። ነገር ግን አንደኛ ያው አዋሽ ተፋሰስ የአንድ ክልል ሳይሆን የተለያዩ ክልሎች የሚያቋርጦ የሚመጣ ወንዝ ነው። ስለዚህ ተፋሰስ ውስጥ ያሉትን ማኔጅ ማድረግ ይጠይቃል። ስለዚህ አንደኛ በተለይ አነስተኛ ግድቦች፣ መካከለኛ ግድቦች እንዲሁም ከፍተኛ ግድቦች መሰራት ይጠይቃል። ይሄ ደግሞ በጣም ብዙ ገንዘብ የሚጠይቅ ነው። ስለዚህ ይህንን የፌዴራል መንግስት የሚመለከት ነው እና ፌዴራል መንግስት ይህንን ያውቃል። ያሉትን ግድቦች አሉ ደግሞ የተንዳሆ ግድብ አለ፣ እዛው ሎጊ አካባቢ ከሰብ ግድብ አለ፣ ወደ መካከለኛው አዋሽ ላይ። እነዚህ ግድቦችን ደግሞ በአግባቡ ማኔጅ ከማድረግ አንጻር ሌሎች ደግሞ ተጨማሪ ግድቦችን በተለይ አነስተኛ ግድቦች የሚባሉትን በመስራት ወንዙን አመራር ማስተካከል ይቻላል። በጥቅምም ማዋልም በአግባቡ ይቻላል። ነገር ግን እዚህ ላይ አስፈላጊ ይሰራል ተብሎ የሚጠበቁ ስራዎች እስካሁን ስላልተሰሩ በየአመቱ ይህን ችግር ያጋጥማል ማለት ነው። ስለዚህ የፌዴራል መንግስት እዚህ ላይ የተለየ ትኩረት ሊሰጠው ይገባል።
ጎርፉ ያስከተለው መፈናቀል አካባቢው ቀድሞ በነበረበት የኮቪድ-19 ተጋላጭነት ላይ ተጨማሪ ጫና በማስከተል ቫይረሱ እንዲስፋፋ ያደርጋል ሲሉ የጤና ባለሙያዎች ስጋት
ስጋታቸውን ይገልጻሉ። አቶ መሐመድም ይህን ስጋት ይጋራሉ።
ኢትዮጵያ ኤክስፖርት ኢምፖርት ወጭና መግቢያ ዋና በር ነው። ስለዚህ እዚህ ጋር ራሱ የኮቪድ 19 ከፍተኛ ስጋት ያለበት አካባቢ ነበረ። ስለዚህ እዚህ ላይ ያው ባለ አሁንም ሰዎች ሲፈናቀሉ አንድ ቦታ ላይ ይሰበሰባሉ። እንግዲህ ጥንቃቄ ላይ ችግር ይመጣል ማለት ነው። ነገር ግን በክልሉ ጤና ቢሮ ስጋት የሚሰጡ ባለሙያዎች ቡድን ተሰማርተው ጊዜያዊ ክሊኒክ ይዛ ተቋቁመው የፊት መሸፈኛ ማስኮች እንዲሁም ደግሞ ሌሎች ግንዛቤ ትምህርት ደግሞ በተለያየ አካባቢ ላይ እንዲሰጥ እየተሞከረ ነው። ነገር ግን በዛ አጋጣሚ አንዱ የመስፋፊያ ምክንያት ሊሆን ይችላል የሚል ግምት ያስቀምጥ ይቻላል።
መንግስታዊ የኢትዮጵያ ዜና አገልግሎት በገጹ ባሰፈረው ዝርዝር በክልሉ ለሚካሄደው የኮቪድ መከላከል የሚውል 74 ሚሊዮን ብር የሚገመት የገንዘብና ቁሳቁስ ድጋፍ መደረጉን ርዕሰ መስተዳደሩን ዋቢ አድርጎ ዘግቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።